ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ነው ሶስቱ ብሔሮች ላይ የተነገሩት ነው። በአማራ፣ በኦሮሞና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለው ወይም በቴክኖሎጂ ያጠፋለው ያለው ስህተት መሆኑን አረጋግጠናል።
ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሃን ዜጎች ላይ ጉዳት እያደረሱ መሆናቸው ሲሰማ ቆይቷል። የጉዳታቸውን አድማስ የሚያስቃኝ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በቅርቡ ባወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። በተለይም ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምፅ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎች ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆናቸውን አመልክተዋል። ስመኝሽ የቆየ በዚህ ዙሪያ ሰፋ ያለ ዘገባ አላት። አዳምጠን እንመለስ።
ባለፉት 5 አመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድረገጽ ኢትዮጵያን ለግጭትና ለአመጽ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ 4 ዋና ዋና ቋንቋዎች አማርኛ፣ ኦሮምኛ፣ ሶማሊኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓውያን አቆጣጠር ከግንቦት እስከ ጥቅምት 2021 ዓ.ም ባለው ጊዜ ብቻ ከ92,000 በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን፣ ከነዚህም ውስጥ 98% የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሐሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆን ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩና በማንነት ላይ ያተኮሩ 14 ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግም አፈወርቅ፣
አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ ይላል ፌስቡክ። ሶ ይህንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያደረግነው ምንድን ነው? የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው 3 ብሔሮች ላይ የተነገሩትን ነው። በአማራ፣ በኦሮሞ እና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለው ወይም በቴክኖሎጂ አጠፋለው ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ 14 የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅናቸው። ሁሉንም አፕሩቭ አድርጓቸዋል የፌስቡክ ሲስተም እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ሶ ፌስቡክ ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው።
እንደ አውሮፓውያን አቆጣጠር ከ2019 አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውንና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ህብረትም እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ ባካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና በሐሰት የተቀነባበሩ ምስሎች ከአውድ ውጪ ጥቅም ላይ የዋሉ መረጃዎችና ዘር ማጥፋትን አመጽን ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል።
በጦርነት ውስጥ ያሉ አካላትና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያ። ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ፣ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ። ስለዚህ የበለጠ እንዲስፋፋ ግጭቱም እንዲስፋፋ ጦርነቱም እንዲቀጥል በተለይ ደግሞ ንጹሃን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። የሚያየነው እሱን ነው።
በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ ተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ረሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ ያሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች።
እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ አላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሐሰተኛ መረጃዎችና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው።
አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደ ምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች።
በሰሜኑ ጦርነት ወቅት አንድ የባህር ዳር ዩኒቨርሲቲ መምህር ፖስት ተደርጎ ስለሳቸው ህይወታቸው በዛ ምክንያት ጠፍቷል እና ፌስቡክም በዛ ምክንያት ተከሷል። ምክንያቱም ፖስቱ ሪፖርት ቢደረግም በተደጋጋሚ ሳያነሱት በመቅረታቸው ወይም ደግሞ ቅድም ያልናቸው ሞዴሬተሮቹ ቶሎ አክት ባለማድረጋቸው ምክንያት እኛ ፕሮፌሰር ባህር ዳር ዩኒቨርሲቲ መምህር የነበሩ ፕሮፌሰር ህይወታቸውን አጥተዋል። ከዛም ውጪ ደግሞ እንዲሁ ኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የእያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባቸው ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ የሰማኋቸው ማለት ነው።
ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሐሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው ለሚለው ሮቦት ታስረዳለች።
አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ኤአይ በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናረጋቸውን እንቅስቃሴዎች በማጥናት የእኛን አስተሳሰብ እንደሚያውቀው ነው ማሽኑ የሚረዳው። ከዛን ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና እንትኖችን መንገዶችን ይጠቀማል። አንደኛው የእኛ ላይክ እና ሪያክሽን ሚኒመም 300 ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች ራሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ አገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው።
ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በመናየው መረጃ ላይ 20 ሰከንዶችን ካጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድ ነው ይገነዘብና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ተሰስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል።
ይህ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናደርግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተለጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርሴሽን እየፈጠረች ነው እዚህ ጉዳይ ላይ እሷም ያገባታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለእኔ ኔትወርኮች እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው።
ስመኝሽን አመሰግናለሁ። የቀደመው ዘገባ ቀጣይ ክፍል በነገው ምሽት ስርጭታችን ይደመጣል። ወደ ቀጣዩ ዘገባ ስንሻገር በ2014 ዓ.ም ተመረጠ ከአዲስ አበባ ዩኒቨርሲቲ በምህንድስና ማዕረግ የተመረቀችው ኤደን ሙሉ ማህበራዊ መገናኛ ብዙሃን ላይ በመሰራቸው ከስራ ፈጠራ ጋር የተያያዙ አጫጭር ቪዲዮዎች ብዙዎችን በማነቃቃት ላይ ትገኛለች። ኤደን ቲክቶክ እና ኢንስታግራም ላይ በቋሚነት የስራ ፈጠራ ሐሳቦችን ማጋራት ጀመረችው በቅርቡ ቢሆንም በርካታ ተከታዮችን ለማፍራት ችላለች። ከኤደን ገረሙ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ከአዲስ አበባ ዩኒቨርሲቲ በኮንስትራክሽን ምህንድስና ከአንድ አመት ተኩል በፊት የተመረቀችው ኤደን ሙሉ ትምህርቷን ለመቀጠል የሚያስችላት የነጻ የትምህርት እድል ቢሰጣትም ብዙም ሳትገፋበት የግል ስራዎችን ለመስራትና ማህበራዊ መገናኛ ብዙሃን ላይ ተጽዕኖ ለመፍጠር በማሰብ አቋርጣለች።
ያው በገባሁበት ፊልድ ደግሞ ውጤታማ ሆኜ መውጣት ስላለብኝ እግዚአብሔር መረድቶኝ ጥሩ ውጤት አምጥቼ ከአዲስ አበባ ዩኒቨርሲቲ ተሸላሚ ተመራቂ ነበርኩኝ። የዛሬ አመት የሜዳሊያ ተሸላሚ ነበርኩኝ እና ከዛ ፕሬዚደንትም ነበርኩኝ ግቢ ውስጥ። ከዛ በነዛ ምክንያቶች የማስተርስ ኦፖርቹኒቲ ተሰጥቶኝ ነበር ግቢ ውስጥ ማስተርስ እንድቀጥል። ሳየው እኔ ከበፊት ጀምሮ ድሪም ማደርገው ነገር አለ፣ ለሌሎች መትረፍ፣ ህልሜን መኖር፣ የሆነ ክሬቲቭ መሆን ነው የምፈልገው። ሁልጊዜ አዲስ ነገር ቫሊዩ አድ ማድረግ ነው የምፈልገው እና ሳየው ያለው ሲስተም አሁን ላይ ያን እንዳደርግ አልፈቀደልኝም። ሶ ለምንድን ነው የምማረው የሚለው ነገር ብዙ ጊዜ ጭንቅላቴ ውስጥ እየተመላለሰ ይረብሸኝ ጀመር እና እኔ ትምህርትም ሆነ ሌላም ስራ ስሰራ ሙሉ ለሙሉ 100% ኢነርጂ ሰጥቼ ነው መስራት የምፈልገው እና ትምህርቱ ላይ ላይክ እንደ ዲግሪ እንደ ዲግሪን ስማ የመጀመሪያ ዲግሪን ስማር የምሰጠውን ፎከስ እዚህ ጋር መስጠት አልቻልኩም። ለማስተርሴ ማለት ነው ትርጉም እያጣብኝ መጣ። በዛም ምክንያት ያው ለህይወትሽ ለህልሜ ትርጉም መስጠት ስላለብኝ ዊዝድሮ ሞላሁኝ።
አርባ ምንጭ ተወልዳ ያደገችው ኤደን ለቤተሰቦቿ ሁለተኛ ልጅ ናት። በቲክቶክ እና ኢንስታግራም ማህበራዊ ድረገጾች ላይ ሰዎች በቀላል ዋጋ በትንሽ ቦታ ሊሰሯቸው የሚችሏቸውን የንግድ ስራ ሀሳቦች በማጋራት ትታወቃለች።
አሁን ላይ ማርኬት ዲማንዱን ነው የማየው። ከዛ በኋላ ምንድን ነው ሰዎች በቀላሉ መጀመር የሚችሉት እጃቸው ላይ ባለው ነገር የሚችሉት ምንድን ነው? ጠይቀውኝ አይደል ለመጀመሪያ የምሰራው ራሴ ነኝ ማለት ሰዎች ቢሰሩት አሁን ቤት አንድ እናት ቤት ከምትቀመጥ ያን ነገር ብትሰራው አትሊስት ገንዘብ ባታደርገው እንኳን ሪሊፍ አለ አይደል? ጭንቅላቷ ያርፋል። እየሰራው ነው የሚለው ስሜት አለ። አሁን ለኢትዮጵያ ቢዝነስ አንድ ቢዝነስ ከመጀመር በፊት ዲማንድ ቼክ ይደረጋል። ማርኬት ሪሰርች አለው ምናምን። ኢትዮጵያ ውስጥ ምንም ተሰርቷል ብዬ አላስብም እኔ። ይሄን ሪከመንድ ማደርገው አሁን ለእነዛ ሰዎች ቢሰሩት አሁን አንድ እናት ቤት የተቀመጠች ስራ የለም ብሎ የተቀመጡ ሰዎች በራሳቸው እንዲህ ቢያደርጉ ነገ ትልቅ ነገር መስራት ይችላሉ ብዬ ስለማስብ እኔ በፊትም ግቢ ያለውም ስለምሞካክር ማለት ነው። ኬክ ብቻ አይደለም የተለያዩ አሁን የሳሙና ሚክሰሮች፣ ኢንግሪዲየንቶች፣ ጥሬ እቃዎች ምናምን አሉ መርካቶ ላይ። መርካቶ ላይ ኢቭን የት እንደሚሸጥ አያውቁም። እና እነዚህ ነገሮች ራሴ ነኝ አሁን ላይ ምን ይፈልጋል ቢሰሩ አሁን እንዴት ነው ብዙ እውቀት የማይፈልግ ስራ እውቀት የማይፈልግ ስልሽ ትምህርት እንትን ሌላ ነገር የማይፈልግ ብቻ ማርኬቲንግ ስትራቴጂ ካለሽ አንቺ የመሸጥ አቅም ካለሽ የመሸጥ አቅምሽን ብቻ ተጠቅመሽ የምትሰሪው አይነት ስራ ነው። ፕላስ ደግሞ ሶሻል ሚዲያውንም ተጠቅሞ መሸጥ ይችላሉ ሁሉንም። ይሄ እንዴት ነው እላኞቹ የተማሩትን ብቻ አይደለም አድረስ እያደረኩ ያለሁት እኔ ከታች ጀምሮ ነው። አንድ ቢዝነስም ስትጀምሪ ለሁሉም ነው አለ፣ ለሎወር ክላስ፣ ለሚዲየምና ለሃይር ክላስ ነው።
አብዛኛውን ጊዜም መርካቶ ምን አለሽ ተራ ድረስ በመግባት እንዲሁም ከተለያዩ ተቋማት ጋር በመተባበር አዳዲስ የንግድ ሐሳቦችን፣ ማምረቻ መሳሪያዎችንና የጥሬ ዕቃ አቅርቦቶችን የምታስተዋውቀው ኤደን ተከታዮቿ ነጻ የስልጠና አገልግሎቶች ማግኘትን ጨምሮ በተለያየ መልኩ ሊደገፉ የሚችሉባቸውን አማራጮችም ታቀርባለች።
ከዚህ ቀደም ገና ስጀምር ምናምን ራሴም ገዝቼ አደርጋለሁ። በፊት ስሰራ ገና ድንዝድ ራሴም ገዛቸውም አሉ። ግን ደግሞ አሁን አብሬያቸው መሰራቸው ድርጅቶች ይኖራሉ። ማሽን ዲዛይን ያደረኩኝ ምናምን ብቻ በተለያየ ዘርፍ አብሬያቸው መሰራቸው ድርጅቶች ማድረግ እንደሚችሉ አቃለሁ። ስለዚህ አስደረጋቸዋለሁ። ለእኔ የሚሰጡኝን ገንዘብ ለሰዎች ኦፈር እንዲያደርጉ አደርጋለሁ። እንደዚህም አደርገው ሰው ስራ አሁን ኤደን እንደዚህ ስሪ ለምናምን ሲሉኝ የመጀመሪያው ጥያቄ ሰዎችን ስራ ታስጀምሩልኝ ያላችሁ ወይ? ኢቭን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ስጡልኝ ይላቸዋለሁ። ገባሽ? ቢያንስ የሆኑ ሰዎች ጋር አድረስ ማድረግ ችያለሁ። እኔ ደግሞ ማድረግ ስችል እኔ አቅሙ ኖሩኝ ከራሴ አልፌ ማድረግ ስችል ብዙ ነገር ለውጥ መፍጠር ይችላል ብዬ ነው የማስበው።
ኤደን፣ ይህ በማህበራዊ ሚዲያ ላይ የተጀመረ የማነቃቃት ስራ በቅርቡ ሰፋ ብሎ አቅም ያላቸው ወጣቶችና ባለሀብቶች ተገናኝተው ጥምረት ሊፈጥሩበት የሚችሉበት መድረክ ማዘጋጀት የአጭር ጊዜ ህልሟ እንደሆነም አጋርታለች።
ኢቨንቶችን ማዘጋጀት፣ እነዚህ ሾርት ኢቨንቶች አሉ አይደለ? በየክልሉ አሁን እኔ አርባ ምንጭ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ከሀገሬ ጀምራለሁ እንደዛ አይነት ኢቨንቶችን ከዛ ወጣቱን እዛው ስራ ማስጀመር አቅም ያለው ኢንቨስት እንዲያደርግ አትሊስት ጊዜና አቅሙ ስላላቸው ማለት ነው። ያንን ስራ ነው አሁን መስራት ይሄ እቅድ አሁን የዚህ ወር በዚች ጊዜ ውስጥ ያሰብ እቅዴ ይሄኛው ነው።
ይሁን እንጂ በቅርቡ ከዩኒቨርሲቲ ተመርቆ እንደወጣ ወጣት ሴት ኤደንም ስራዋን ለማስኬድ ሁሉ ነገር አልጋ ባልጋ እንዳልሆነ ትናገራለች። ስራዋን ህዝብ ጋር ለማድረስ በቂ የሆኑ የቀረጻ መሳሪያዎችን ጨምሮ የሚጎድሏት ነገሮች እንዳሉም አልሸሸገችም።
ኮንፈርት ዞኔን ትቼ ነው አሁን ወደዚህኛው የመጣሁት። ወደዚህኛው ስመጣ ደግሞ በጣም ብዙ ቻሌንጅ አለ። ኢቭን ምን ቀርጽበት አሁን ራሱ እያየሽኝ አይደለ? ማለት ከቪዲዮ ይዘህ ቦታ አሁን ይሄ የምትቀርጭበት አሁን እኔ ፖድካስትም የተለያዩ ፕሮግራሞች ነው በሰፊው ሚዲያ ቢልድ ማድረግ ፈልጋለሁ እና በጣም ከማቴሪያል ዋይዝ በተለይ አሁን ብዙ ነገር ካሜራ በጣም ብዙ ነገር መርካቶ ስትሰሪ ማይክ የተለያዩ ነገሮች ለሚዲያ የሚያስፈልጉ ነገሮች በጣም ቻሌንጅ ናቸው ለእኔ። መጥቼ ቮይስ ኦቨር ማታ በስልኬ ሰርቼ ነው በስልኬ ቀርጬ ነው እዛው ነው ኤዲት ማደርገው ምናምን እና ያው ይሄን ነገር ደግሞ ዛሬ እየሰራው በደንብ ነገ አሻሽላለሁ ብዬ ስለማስብ ያው ተስፋ አልቆርጥም። ባለው ነገር ግን መስራት አለብኝ ብዬ እየሰራሁ ነው።
ቲክቶክ ላይ ብቻ ከመቶ ሺህ በላይ ተከታዮችን ማፍራት የቻለችው ኤደን ወደፊት ስራ ፈጠራ ላይ ያተኮረ የራሷ የሆነ መገናኛ ብዙሃን የመገንባት ሰፊ ህልምም አላት። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በሜሪላንድ ዩኒቨርሲቲ ውስጥ የሚገኙ ባለሙያዎች በትምህርት ስልጠናና ቴክኖሎጂ ዘርፍ ከፍተኛ ሚና እንዲኖረው በመሻት በባለሶስት አንጻር የካሜራው ስርዓት የሰዎችን እንቅስቃሴ በምስል ማስቀረት ጀምረዋል። ቴክኖሎጂ የምንማርበትንና የምንዝናናበትን መንገድ የመቀየር ኃይል እንዳለውም ተነግረዋል። የጁሊን ታቦ ዘገባ ወደ አማርኛ መልሰነዋል። የቫዮሊን ሙዚቃ መሳሪያ ባለሙያዋ ኤሪና ሞርሻኑ ዛሬ ላይ በዙሪያዋ ለሌለ ተመልካች ሆናል የምትጫወተው። ሜሪላንድ ዩኒቨርሲቲ ውስጥ በሚገኘው በልዩ ሁኔታ በተደራጀው የሆሎ ካሜራ ስቱዲዮ ውስጥ በመቶዎች የሚቆጠሩት ካሜራዎች ምስሏንና እንቅስቃሴዋን እየቀረጹ ነው። ይህ በሰው አምሳል ለሚሰራው ባለሶስት አንጻር የምስል ስርዓት ግብዓት ይሆናል። የቨርቹዋል ሪያሊቲ የሰው ሰራሽ እውነታ ማሳያ መሳሪያ ያጠለቁ ሰዎች በአካል ካጠገቡ የሆኑ እንዲመስላቸው ለማስቻል የኢራና አምሳያ በቨርቹዋል ዓለም ውስጥ በሚፈለገው ስፍራና አቀማመጥ እንድትከሰት ይደረጋል። በዚህ ማሳያ ላይ በዩኒቨርሲቲ ውስጥ የቫዮሊን ትምህርት ረዳት ፕሮፌሰርም የሆነችው ኤሪና ሮማንያ ውስጥ በሚገኝ ግዙፍ የትርኢት ማሳያ አዳራሽ ውስጥ ስራዋን ስታቀርብ ይታያል።
My wish was for me or for my hologram I should say to be
ለእኔም ሆነ ለባለ ሶስት አንጻሩ ሆሎግራም መስሌ እመኝ የነበረው በሮማ መካነትሪት አቴኒየም ውስጥ መቅረብ ነው። የሮማውን ሙዚቃ በሚመለከቱበት ጊዜ ሰዎች በዚያ መድረክ ላይ እንዲያዩን ለማስቻል ስፍራውን የሚቀርጽ ቡድን ቀጠርን።
አሚታፍ ባርሽኒ የዩኒቨርሲቲው የኮምፒውተር ሂሳብና ተፈጥሮ ሳይንስ ትምህርት ክፍል መሪ ናቸው።
We believe that virtual and augmented reality experience
ወደ ተፈጥሮ ተመስጦ ውስጥ የሚከቱት የቨርቹዋልና ልውጥ እውነታ ልምዶች በመደበኛ ኮምፒውተር መተየቢያና ማስተሻ ልንሰራው ከምንችለው የተሻለና ትክክለኛ ዓለም በድጋሚ እንፈጥር ያስችሉናል።
ተመልካቾች በእዝናምሮ በትሪቱ ዙሪያ እንዲራመዱ የላቀ የባለ ሶስት አንጻር የምስል ፍራት መጠቀም ከሙዚቃና ትምህርት በተሻገሩ ተግባራትም ላይ ይውላል። የሆሎካሜራ ቡድን ለክውና ጥበባት የሚሉ መሳሪያዎችን እየገነባ ይገኛል። ከዚህ ተሻግረው በርቀት ቀዶ ህክምናን ጨምሮ ውስብስብ የህክምና ሂደቶችን ለህክምና ባለሙያዎች ለማሰልጠን እንዲውልም ተስፋ ሰንቋል። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ዘገባዎችን ያስደምጠናል።
ትላንት እሁድ ታህሳስ 28 በዱባይ በተካሄደ ማራቶን የመጀመሪያ የማራቶን ውድድሯን ያደረገችው ኢትዮጵያዊቷ ትግስት ከተማ የቦታውን ክብረ ወሰን አሸንፋለች። አትሌቷ ውድድሩን 2 ሰዓት ከ16 ደቂቃ ከ07 ሰከንድ በሆነ ጊዜ ነው ያጠናቀቀችው። በዚህም በርቀቱ ተይዞ የነበረውን የቦታውን ክብረ ወሰን ከ1 ደቂቃ በላይ ማሻሻል ችላለች። ባለፈው አመት በዚያው በዱባይ አንደኛና ሁለተኛ ሆነው ያጠናቀቁት ኢትዮጵያውያን አትሌቶች ዴራ ዲዳና ሩቲ አጋ ቀደም ሲል በ800 ሜትርና በ1500 ሜትር ተታወቀ በነበረችው የ25 አመቷ ትግስት ከተማ ተቀድመው ተከታዮቹን ደረጃዎች ለማያስ ተገደዋል። ሩቲ ሁለተኛ ስትወጣ ዴራ ሶስተኛ ደረጃን ይዛጠናቀቀች። በዱባይ ማራቶን የወንዶች ምድብም ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አሸንፈዋል። እንደ ትግስት ሁሉ የመጀመሪያ የማራቶን ውድድሩን ያደረገው የ19 አመቱ አዲሱ ጎበና ውድድሩን 2 ሰዓት ከ05 ደቂቃ ከ01 ሰከንድ በሆነ ሰዓት ሲያሸንፍ ለሚዱሜቻና ደጀኔ መገርሳ ሁለተኛና ሶስተኛ ወጥተዋል። 34ኛው የአፍሪካ ዋንጫ የፊታችን ቅዳሜ ጥር 4 ቀን በአይቮሪ ኮስት መካሄድ ይጀምራል። የውድድሩ ተሳታፊዎች ወደ አገሪቱ መግባት የጀመሩ ሲሆን በትናንትናው ዕለት የገቡት ሞሮኮና ጊኒ ቢሳው ቀዳሚ መሆናቸውን የአፍሪካ እግር ኳስ ፌዴሬሽን አስታውቋል። የታንዛኒያ ብሔራዊ ቡድን ሰኞ የቀድሞ ሻምፒዮኖቹ ሴኔጋሎች 7 ጊዜ የውድድር ሻምፒዮን በመሆን ክብረ ወሰን ያያዘችው የግብጽ እና የሞዛምቢክ ቡድኖች ደግሞ በነገው ዕለት እንደሚገቡም ካፍ በድረገጹ አስነብቧል። የመክፈቻው ጨዋታ በአስተናጋጇ ኮት ዲቫር እና ጊኒ ቢሳው መካከል በሰሜን አቢጃን በሚገኘው አላሳኖ ቻራ ስታዲየም ይደረጋል። በውድድሩ ላይ በዳኝነትና በሌሎች ኃላፊነቶች እንዲያገለግሉ በካፍ ከተመረጡ ባለሙያዎች መካከል 3 ኢትዮጵያውያን እንደሚገኙበት የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ባለፉት ተከታታይ የአፍሪካ ዋንጫዎች ላይ በርካታ ጨዋታዎችን በዳኝነት የመራው ኢትዮጵያዊው ዓለም አቀፍ ዳኛ ባምላክ ተሰማ ለኮት ዲቫሩ ውድድርም ለዳኝነት ተመርጧል። የካፍ ኤሊት ኢንስትራክተርና የፊፋ ቴክኒካል ኤክስፐርት የሆነው አብርሃም መብራቱ ደግሞ የአፍሪካ ዋንጫው ቴክኒካል ጥናት ቡድን አባል ከሆኑ 19 ግለሰቦች አንዱ ነው። በካፍ ኃላፊነት ከተሰጣቸው ኢትዮጵያውያን መካከል ሶስተኛዋ ኮሚሽነር ተስፋነሽ ወረታ ስትሆን የዳኞች ኮሚቴ አባል በመሆን በውድድሩ ላይ ተሳተፋለች። በተጫዋችነትና በአሰልጣኝነት 4 የዓለም ዋንጫዎችን ያሸነፈው ብራዚላዊው የእግር ኳስ ተጫዋች ማሪዮ ዛጋሎ በ92 ዓመቱ አርፏል። ዛጋሎ የዓለም ዋንጫን በተጫዋችነት እንደ አውሮፓውያን አቆጣጠር በ1958 እና 1962 ያሸነፈ ሲሆን በ1970 በአሰልጣኝነትና በ1994 ደግሞ በቴክኒክ ዳይሬክተርነት አሸንፏል። በአሰልጣኝነትና በተጫዋችነት የዓለም ዋንጫን በማንሳት የመጀመሪያው የሆነው ማሪዮ ዛጋሎ ከ 1994 ዋንጫ በኋላ በድጋሚ ወደ ዋና አሰልጣኝነት መጥቶ በ1998 ብራዚልን ለፍጻሜ አድርሶ በአስተናጋጇ ፈረንሳይ ተሸንፏል። የተለያዩ አካላት በዛጋሎ ሞት የተሰማቸውን ሀዘን በመግለጽ ላይ ሲሆኑ የብራዚሉ ፕሬዝዳንት ሉዊ ኢናሲዮ ሉላ ዳ ሲልቫ ለዛጋሎ ቤተሰብ፣ ጓደኞችና በሚሊዮኖች የሚቆጠሩ አድናቂዎች ሀዘናቸውን ገልጸው በብራዚል የሶስት ቀናት ሀዘን አውጀዋል። የብራዚል እግር ኳስ ኮንፌዴሬሽን ፕሬዝዳንት ኤድናልዶ ሮድሪጌዝ ደግሞ ይህን ታላቅ የእግር ኳስ ጀግናችንን በማጣታችን ለቤተሰቦቹና ለአድናቂዎቹ በዚህ የሀዘን ወቅት አብረናቸው መሆናችንን እንገልጻለን ብሏል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በእግር ኳስ በተለይም በብራዚል እግር ኳስ ላይ የዛጋሎ ተጽዕኖ ከፍተኛ ነው ብለዋል። አክለውም ዛጋሎ የብራዚል እግር ኳስ አባት እንደሆነ ይታወሳል፣ የፊፋ የዓለም ዋንጫ ታሪክም ያለ ዛጋሎ ሊወሳ አይችልም ሲሉ ተናግረዋል። ብራዚላውያን የዓለም ዋንጫ አሸናፊዎችን ሮናልዲኒዮ፣ ሮማሪዮ፣ ቤቤቶ፣ ታፋሬል እና ካፉን ጨምሮ የአሁንና የቀድሞ ተጫዋቾችም ሀዘናቸውን ገልጸዋል። ለፈረንሳይ ኒስ የሚጫወተው አልጄሪያዊው ኢንተርናሽናል ዩሴፍ አታል ከእስራኤል ጋር በተገናኘ በማህበራዊ የትስስር ገጹ ጸረ ሴማዊ መልእክት በማሰራጨቱ ምክንያት በፈረንሳይ እግር ኳስ ባለስልጣናት የተጣለበትን የሰባት ጨዋታ ቅጣት ከፈጸመ በኋላ አሁን ደግሞ በገደብ የስምንት ወር እስራት ተፈርዶበታል። የ27 ዓመቱ ወጣት ለአይሁዶች ጥቁር ቀን ሲል የጠራውን የፍልስጤም ሰባኪ ቪዲዮ በማጋራቱ ሃይማኖታዊ ጥላቻን በማነሳሳት ተከሶ ነው በፈረንሳይ ፍርድ ቤት ቅጣቱ የተላለፈበት። በተጨማሪም 45,000 ዩሮ ተቀጥቷል። ክለቡ ኒስ ቪዲዮው ውዝግብ ይፈጥራል ብሎ ካስጠነቀቀው በኋላ በማግስቱ ይቅርታ ጠይቆ ቪዲዮውን አንስቶ ነበር። ክስ ከተመሰረተበት በኋላም በቪዲዮው ማስተላለፍ ፈልጎ የነበረው የሰላም መልእክት መሆኑንና የ35 ሰከንዱን ቪዲዮ ከመለጠፉ በፊት ሙሉውን አላየሁም በማለት በድጋሚ ይቅርታ ጠይቋል። ነገር ግን ያ ክርክሩ ያላሳመነው አቃቤ ሕግ በ35 ሰከንዶች ውስጥ አንድም ስለ ሰላም የተደረገ ንግግር የለም ብሎ ተከራክሯል። ምንም እንኳን ከፈረንሳይ ሊግ የተጣለበት እገዳ ቢያበቃም በሊግ አንድ የሚወዳደረው የተጫዋቹ ክለብ ኒስ ሌላ ውሳኔ እስኪተላለፍ ድረስ በሚል አግዶታል። አታል ለሀገሩ መጫወቱን ግን የቀጠለ ሲሆን የአፍሪካ ዋንጫ ስብስብ ውስጥም ተካቷል። የቀድሞው የደቡብ አፍሪካ የኦሎምፒክና ፓራሎምፒክ አትሌት ኦስካር ፒስቶሪየስ አርብ ዕለት በአመክሮ ከእስር ተፈቶ ፕሪቶሪያ ወደሚገኘው መኖሪያ ቤቱ ገብቷል። የዛሬ 11 ዓመት ገደማ በፍቅር ጓደኛው ሬቫ ስቴንካምፕ ላይ ዓለምን ያሳዘነ ግድያ ፈጽሞ ነበር ለእስር የተዳረገው። እንደ አውሮፓውያን አቆጣጠር በ2013 በደቡብ አፍሪካ ዋና ከተማ ፍቅረኛውን ሬቫ ስቴንካምፕን ተኩሶ በመግደል ወንጀል የተከሰሰው ታዋቂው ፒስቶሪየስ ግማሽ በላይ የሚሆነውን የእስር ቅጣት ጨርሷል። በእነዚህ ጊዜያት ውጤታማ ተግባር ፈጽሟል በሚል በሀገሪቱ የሕግ ማዕቀፍ ውስጥ በተዘረጋው የይቅርታ ስርዓት ነው በአመክሮ የተፈታው። ፍቅረኛውን በሌሊት ሌባ የመጣ መስሎት በስህተት እንደገደላት በወቅቱ ተናግሮ ነበር። የ37 ዓመቱ የቀድሞ ባለሁለት ሰው ሰራሽ እግር አትሌት ፒስቶሪየስ 6 የፓራሊምፒክ የወርቅ ሜዳሊያዎችን አሸንፏል። በለንደን ኦሎምፒክ ላይ ከፓራሊምፒክ ባለፈ ሙሉ እግር ካላቸው አትሌቶች ጋር በኦሎምፒክም ተወዳድሮ እንደነበር ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ቅንብሩ አብሮን የቆየው ኤልያስ አስማር ነው። መልካም ምሽት። የነገ ሰው ይበለን።